አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን መንግስት ህዝብን ከግጭት ለማዳን አልቻለም ሲል ነቀፈ። በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት 70 ሺህ የሚሆኑ ሰዎች መፈናቀላቸው ተገለጠ። ጠቅላይ ሚኒስትር አብይ አህመድን ለመግደል የሞከሩት ሰዎች በአሸባሪነት ተከሰሱ። የኤርትራ የውጭ ጉዳይ ሚኒስትር በሀገራቸው ላይ የተጣለው ማዕቀብ እንዲነሳና ካሳ እንዲከፈላት ጠየቁ የሚል ጽሑፎች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት ድረገጽ በዘገበው መሰረት ኢትዮጵያ ውስጥ የዘር ግጭት በተባባሰበት ካለፉት 6 ወራት ወዲህ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው በተፈናቀሉበት በአሁኑ ወቅት የሀገሪቱ መንግስት የዜጎቹን ደህንነት ለመጠበቅ አልቻለም ሲሉ የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር ትናንት ሐሙስ ለሀገሪቱ ምክር ቤት ዘገባ አቅርበዋል። በኢትዮጵያ ዘመናዊ ታሪክ የመጀመሪያው ኦሮሞ መሪ የሆኑት ዶክተር አብይ አህመድ ባለፈው መጋቢት ወር ስልጣን ከያዙበት ጊዜ አንስቶ በኦሮሞና በጌዶ ህዝብ መካከል የሚካሄደው ግጭት ተባብሷል ይላል ሮይተርስ ላይ ወጣው ጽሑፍ።
አያይዘው ጽሑፉ ባለፈው ሳምንት ብቻ ከ70 ሺህ በላይ የሚሆኑ አብዛኞቹ ኦሮሞዎች ምዕራብ ቤኒሻንጉል ጉሙዝ ውስጥ በሌሎች ዘሮች ኢላማ ተደርገው እንደተፈናቀሉ ክልላዊ ባለስልጣኖች መናገራቸውን ጠቁመዋል። በአንዳንድ ሁኔታ የጸጥታ ኃይሎች ሆን ብለው ሰዎቹን ከግጭት ለማትረፍ አልሞከሩም። እንዲህ አይነት የሰብአዊ መብት ረገጣ የሚፈጸመው መንግስት ዜጎቹን ከጉዳት ለማዳን ኃላፊነቱን ሳይወጣ ሲቀር ነው ሲሉ ዶክተር አዲሱ ገብረ እግዚአብሔር ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። ዶክተር አዲሱ የዶክተር አብይ አስተዳደርን በግጭት አያያዙ ሲነቅፉት ለመጀመሪያ ጊዜ መሆኑን የሮይተርስ ዘገባ አውስቷል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መሰናበትን ያስከተለው ለሶስት ዓመታት ያህል ስለተካሄደው ግጭትም ነጻው የሰብአዊ ኮሚሽን ምርመራ አካሂዶ እንደነበር የሮይተርስ ዘገባ ጠቅሷል።
ዶክተር አዲሱ የኢትዮጵያ ገዢ ፓርቲ ጉባኤ በሚያካሂድበት ሐዋሳ ከተማ ላይ ሆነው ጋዜጣዊ ጉባኤ ከሰጡ በኋላ ለሮይተርስ ሲናገሩ ግጭቶቹ ከባድ የሰብአዊ መብት ረገጣ የታከለባቸው ናቸው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል። አንዳንድ ሰዎች ዶክተር አብይ የጥምረቱን ድርጅት አያያዝ አላልተው የፖለቲካ እስረኞችን በመፍታታቸውና ታግደው የነበሩ ተቃዋሚ ቡድኖችን ወደ አገር እንዲገቡ በማድረጋቸው ታምቆ የቆየው መቀናቀን ተቀስቅሶ ወደ ዘር ግጭት አመራ በሚል እንደሚነቅፉ ሮይተርስ አውስቷል። የብሔራዊ ሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር የተጠያቂነት ጉድለት እንዳለ ሲያስረዱ በቤኒሻንጉል ጉሙዝ ግጭት በተካሄደበት ወቅት የሚመሩት የሰብአዊ መብት ኮሚሽን በአንዳንድ ቦታዎች ምርመራ ለማካሄድ ባለስልጣኖች እንዳልፈቀዱለት ማስገንዘባቸውን ሮይተርስ የዜና አገልግሎት ዘግቧል።
የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት 70 ሺህ የሚሆኑ ሰዎች ከአካባቢያቸው እንደሸሹ የመንግስት ባለስልጣናት መናገራቸውን ዘግቧል። ይህም በብዙ የኢትዮጵያ አካባቢዎች የተነሱት ግጭቶች አካል መሆኑን አክሏል። የቤኒሻንጉል ጉሙዝ ነዋሪዎች እንደሚሉት ባለፈው አርብ ግጭት የተነሳው 4 የአካባቢ ባለስልጣኖች በአጎራባች ኦሮሞ ያለ ጉብኝት ሄደው ከተገደሉ በኋላ ነው። ቤኒሻንጉል ይኖሩ የነበሩ ኦሮሞዎች በሌሎች ቡድኖች አባላት እንደተጠቁ ስማቸውን መግለጽ ያልፈልጉ ነዋሪዎች መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የተባበሩት መንግስታት ድርጅት በገለጸው መሰረት ባለፈው ሚያዝያ ወር በደቡባዊ ኢትዮጵያ ግጭት ከተነሳበት ጊዜ አንስቶ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ሲል ድረገጹ አስነብቧል።
በሲያትል ታይምስ ጋዜጣ ድረገጽ ላይ የወጣው የአሶሺየትድ ፕሬስ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ለመግደል ሞክሯል በተባሉ 5 ሰዎች ላይ የሀገሪቱ ጠቅላይ አቃቤ ሕግ የአሸባሪነት ክስ መመስረታቸውን ዘግቧል። ክሱ እንደሚለው 5ቱ ተከሳሾች ድርጊቱን የፈጸሙት ጠቅላይ ሚኒስትር አብይ አህመድ በኦሮሞዎች ዘንድ ተወዳጅነት ስለሌላቸው ለኦሮሞ ነጻነት ግንባር ለማመቻቸት ስለፈለግን ነው ማለታቸውን ዘገባው ጠቅሷል። የኦሮሞ ነጻነት ግንባር ወደ ኢትዮጵያ የተመለሰው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ወር ከአሸባሪነት ስም ዝርዝር ከሰረዙት በኋላ ነው። ተጠርጣሪዎቹ በሰልፍ ወቅት የጠቅላይ ሚኒስትሩ ደጋፊዎች መስለው ለመቅረብ ሲሉ የዶክተር አብይ አህመድ ምስል ያለበት ቲሸርት ለብሰው እንደነበር ዘገባው ጠቅሷል።
የዴይሊ ሜል ጋዜጣ ድረገጽ በዘገበው መሰረት የእስራኤል ውጭ ጉዳይ ሚኒስትር ሀገራቸው ከኢትዮጵያ ጋር የሰላም ስምምነት መፈረሟን መሰረት በማድረግ የተጣለባት ማዕቀብ እንዲነሳ ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠይቀዋል። ማዕቀቡ በሀገሪቱ ላይ ላደረሰው ችግር ካሳ እንዲከፈላትም ጥሪ አድርገዋል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ 2 ወራት ያለፉ ቢሆንም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ በሶማሊያ ያሉትን አማጽያን ትደግፋለች በሚል ክስ በ2009 ዓ.ም የጣለባትንና ግለሰቦችን ኢላማ ያደረገውን ማዕቀብ የማንሳት ምልክት አላሳየም። ኤርትራ በኩሏ የሶማሊያን አማጽያን አረዳሁን በማለት ስታስተባብል ቆይታለች።
በኤርትራ ላይ የተጣለው ለ9 ዓመታት የዘለቀው ማዕቀብ በአገሪቱ ላይ ከፍተኛ ኢኮኖሚ ጉዳት አድርሷል፣ በህዝቡም ላይ ችግር አስከትሏል ሲሉ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳሌህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተናግረዋል። የውጭ ጉዳይ ሚኒስትሩ ያይዘውም በሀገራቸውና በኢትዮጵያ መካከል የተፈረመው የሰላም ስምምነት ሁለቱም ሀገሮች ጥሪታቸውን እጅግ አስፈላጊ በሆኑ የኢኮኖሚ ልማት ላይ ለማዋል ይረዳቸዋል ማለታቸውን የዴይሊ ሜል ጋዜጣ ድረገጽ ጠቅሷል።
የኤርትራው የውጭ ጉዳይ ሚኒስትር በጸጥታው ምክር ቤት ማዕቀቡ እንዳይነሳ ለማገድ የሚሞክሩ ሀገሮች እንዳሉ ሳያወሱ አላለፉም። ሀገሮቹን በስም ባይጠቅሱም ዲፕሎማቶች እንደሚሉት ዩናይትድ ስቴትስ፣ ብሪታንያና ፈረንሳይ ማዕቀቡ ከመነሳቱ በፊት ኤርትራ በሰብአዊ መብት አያያዝ መሻሻል እንድታሳይ ይፈልጋሉ። የሰብአዊ መብት ቡድኖች እንደሚሉት ኤርትራ በመናገር ነጻነትና በነጻ ፕረስ ረገድ ከዓለም የከፉ ከሚባሉት ሀገሮች ውስጥ ትፈረጃለች ሲል ዴይሊ ሜይል ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩ።